ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል። ጤናስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 2 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 2 ቀን 314 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ኮሎኒሉ በአረቦችና አሜሪካ ድጋፍ ስልጣን እንደተቆናጠጠ የሀገር ውስጥ አልበቃ ብሎት ወደ አውሮፓና አሜሪካ ተጉዞ በባዶ ዲስኩር ተጭበርብሮ የነበረውን ዳያስፖራ ይበልጥ አጃጅሎት ተመልሶ ነበር። በወቅቱ በተቻለን ሁሉ የኮሎኒሉን ማንነት ለማጋለጥ ጥረን ነበር። በአሜሪካ መዲና ኮንቬንሽን ሴንተር የኮሎኔሉን ተራ ለፈፋ ለመስማት ወደ አዳራሽ ለመግባት የነበረው ሽኩቻ አሳፋሪ ነበር። ጫማ ሳሚዎችም ደምበኛ ማንነታቸውን ለማሳየት ቅንጣትም እፍረት አልነበራቸውም። ኮሎኔሉ ሁሉንም በእኩይ ዘረኛ ስራው አሳፍሮ አብዛኞቹ በተቃራኒ ቢቆሙም ይህ በተግባር ተለውጦ ኢትዮጵያዊ ድርጅቶችን እንዲረዱ እንዲሳተፉ የግድ ይላል። በደም የተለሰነ በውሸት የተገነባ አገዛዝ የዕለቱ ሐተታችን ርዕስ ነው። ከዚህናው በማስከተል ይቀርባል። ከዚያም በሐምሌ ወር 2010 ዓመተ ምህረት ኮሎኔሉ መሬት ጠቦት የሚጎነበሱትም በስተው በነበረበት ወቅት ተላልፎ የነበረውን ሰፋ ያለ ተነታኔ ከአንድ እስከ ሶስተኛ ክፍል አሰምተን ፍላንድ ፕሮግራማችን ይጣናቀቃል። የተነታኔውን መደምደሚያ በማክሰኞ ምሽት ፕሮግራማችን እናቀርባለን። በቅድሚያ ዜና።
በመስከረም ዞን የማንዱራ ወረዳ እሁድ መስከረም 30 ቀን ለሰኞ አጥቢያ በግለሰቦች መካከል በተፈጠረ ግጭት የ12 ሰዎች ሕይወት ያለፈ መሆኑን የቢንሻንጉል ጉሙዝ አካባቢ የሰላም ግንባታና የጸጥታ ቢሮ አስታውቋል። ሶስት ሰዎች የአንድ ሰው መሳሪያ ነጥቀው በመሰወራቸው ምክንያት መሳሪያ የተነጠቀበት ሰው ዘመዶች ይህንኑ ለመበቀል በአካባቢው ነዋሪዎች ላይ የፈጸሙት ድርጊት ነው ተብሏል። ግጭቱ የተፈጠረው በግለሰቦቹ አለመግባባት ቢሆንም ከጀርባ ተልእኮ ያላቸው ኃይሎች የፈጸሙት ሴራ ሳይሆን አይቀርም የሚል ግምት ተወስዷል። መሳሪያን የተጠቁስ ግለሰቦች ግድያ ፈጸሙ ሰዎች በቁጥጥር ስር ለማዋል የጸጥታ ኃይሎች መሰማራታቸው ተገልጿል። በባሌ ዞን ሮቢ ከተማ ውስጥ የታሰሩ ይፈቱ የሚል መፈክሮችን ያያዙ ጥቂት ወጣቶች አደባባይ ወጥተው ተቃውሟቸውን በማሰማት ላይ እንዳሉ የኦሮሞ ልዩ ኃይል የተባለው ዘረኛ ተቋም በወሰደው እርምጃ ቢያንስ አንድ ሰው መግደሉና ሌላ አንድ ሰው መቁሰሉ ታውቋል። የሻቢያ መሪ ኢሳያስ አፈወርቂ ለሶስት ቀን ጉብኝት እንደገና ወደ ኢትዮጵያ መጣ መሆኑ ተነግሯል። በጅማ ከተማ የተገናኙት አብይና ኢሳያስ በተለያዩ ጉዳዮች ላይ መከራሉ የተባለ ቢሆንም በዋነኛው ይሳቸው ሰሞኑ አብይ ኮያኔ ጋር ስለገባበት ውጥረት የሚመለከት መሆኑ ግልጽ ነው። ውይይቱም ያተኮረው ውጥረቱ እየሰፋ ከሄደ በጋራ ሆኖ ችግሩን ሊቋቋሙ ስለሚችሉ ጉዳይ በተለይም ስለሻቢያ እርዳታና ትብብር ጉዳይ ሳይሆን እንዳልቀረ ጉዳዩ በቅርብ የሚከታተሉ ወገኖች ተናግረዋል። በሶማሊያ አካባቢ በቀቤ ዳህር በአንድ የመከላከያ ፖስት በተነሳ የስበስ ግጭት ቢያንስ 3 ወታደሮች መሞታቸውን የሶማሊያ አካባቢ ዜና በሚል ራሱን የሚጠራ ተቋም ያገኘውን መረጃ ዋቢ በማድረግ ዘግቧል። የስበስ ግጭቱ የተጀመረው አንድ የትግራይ ተወላጅ የሆነ ወታደር በአማራ ወታደሮች ላይ ተኩስ በመክፈቱ ሲሆን ለረጅም ጊዜ ፈጀ የተኩስ ልውውጥ እንደተሰማም ተገልጿል። ለዜናው ተጨማሪ ማረጋገጫ ከሌላ ምንጭ አልተሰማም። በአሁኑ የሰብል በሰፍሪያ ወቅት ያንበጣ መንጋ በኢትዮጵያ 5 አካባቢዎች ማጥቃቱና እስካሁን በ600 ሄክታር ላይ የተዘሩ ምርቶችን ማውደሙ አሳሳቢ መሆኑ እየተገለጸ ነው። ቀድሞውንም ቢሆን ያንበጣው መንጋ በዘመናዊ መንገድ ለመከላከል የነበረው የአገሪቱ አቅም ዝቅተኛ ከመሆኑም በላይ በቅርቡ አገልግሎት ሲሰጡ ከነበሩ 3 አውሮፕላኖች መካከል 2 የኬሚካል መርጫ አውሮፕላኖች በመከስከሳቸው ከፍተኛ ችግር ተፈጥሯል። ያንበጣ መንጋ በጣም እየተስፋፋ በመሄዱ በሚቀጥለው ረቡዕ 5 ተጨማሪ የኬሚካል መርጫ አውሮፕላኖች ከውጭ ይገባሉ ቢባልም የተሰራጨው ያንበጣ መንጋ ለመከላከል በቂ ሊሆኑ አይችሉም የሚል ስጋት አለ። ከአምስት ወራት በፊት ያንበጣ መንጋ ለመከላከል እንዲያስችል ከዓለም ባንክ በብድርና በልገሳ ለአገዛዙ የተሰጠው 63 ሚሊዮን ዶላር የት እንደደረሰ አልታወቀም ተብሏል። በተያያዘ ዜና የብሔራዊ አደጋና ዝግጁ ኮሚሽን ሰሞኑን በሰጠው መግለጫ በአሁኑ ወቅት ከ15 ሚሊዮን በላይ የሆኑ ኢትዮጵያውያን በድርቅ፣ በጎርፍ፣ በኮሮና ቫይረስና በአንበጣ መንጋ ጥቃት ችግር ላይ የወደቁ ናቸው የተባለ ሲሆን ህይወታቸውን ለመታደግ እርዳታ ያስፈልጋቸዋል ተብሏል። የወያኔ ከፍተኛ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ በጡረታ በሚገለሉበት ወቅት እንዲኖሩባቸው 154 ሚሊዮን ብር ከሀገርና ከመንግስት ገንዘብ ውጭ ተደርጎ የተሰሩ 6 ባለ 2 ፎቅና እጅግ ዘመናዊ የሆኑ መኖሪያ ቤቶች ገንዘብ ሚኒስቴር ጠያቂነት በሐራጅ እንዲሸጡ የተወሰነ መሆኑ ተገልጿል። የገንዘብ ሚኒስቴር ጠያቂውን ያቀረበው በህዝብ ግፊት ሲሆን ውሳኔ ላይ የተደረሰውም የህዝብን ቁጣ በመፍራት ነው ተብሏል። እያንዳንዳቸው ከ20 ሚሊዮን ብር በላይ የወጣባቸው እነዚህ ዘመናዊ መኖሪያ ቤቶች የተሰሩት ከ2140 ካሬ ሜትር ቦታ ላይ ሲሆን በግቢ ውስጥ የመዋኛ ቦታ እንዲሁም በየክፍሎቹ ውስጥ የሳውናና የሌሎች መዝናኛ አገልግሎቶች የያዙ የቅንጦት ቤቶች ነበሩ ተብሏል። በተለያዩ መንገዶች ከፍተኛ ገንዘብ ሲዘርፉ ሲደላቀቁ የቆዩት የወያኔ ባለስልጣኖች በጡረታም ሲገለሉ በህዝብና በአገር ገንዘብ ተንደላቀው ለመኖር በአዋጅ አሳውጀው ያሰሩት ቤት ሳይጠቀሙበት በህዝብ ትግል መክነዋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።
ታጥቄ ጠንክሬ የምሰዋላት ነኝ እኔ ሀገሬ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት። አይ አጥቂት ማያቴ የተወለዱብሽ እናት ሀገር ለኔም ሀገሬ ነሽ ኖሪ በነጻነት ፍቅርሽ አይ ማይ በፈቁ ማወድ ልሙት ልሰዋልሽ ህይወት ካንቺ አይበልጥም ገባ ህይወት ካንቺ አይበልጥም ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት
በደም የተለሰነ በውሸት የተገነባ አገዛዝ። የኮሎኔሉ አገዛዝ በጌቶቹ መካሪነትና አዳናቂነት ታጅሎ የተሰየመብን በመሆኑ የቀጠፉትን ሁሉ እስከዛሬ ባለም ሁሉ በመደጋገም ኮሎኔሉ ያልሆነውን ሆነ የማያውቀውን አውቋል ለህዝብና ለሀገርም ጠቅሟል ብለው እያፏጩለት ነውና ደግመን ደጋግመን ማንነቱን ሳንታክት ማጋለጥ የግድ ሆኖብናል። እንደ ተረዳነው ደግሞ የምንለውን እያዳመጠ ግብዝነቱም እየተነካ በተደጋጋሚ በኢህአፓ ላይ በሐሰት መዝመቱን ለምዶ ስለሚገኝ ይውጣልህ ብለን ማንነቱን ማጋለጥ መቀጠራችን አይቀሬ ሆኖ ይገኛል። ሐቁን እንድገመው ኮሎኔሉ እንኳን ጠቅላይ ሚኒስትር በሚል በመንደር ቀበሌ ኃላፊነት ደረጃ ማንንም አልመረጠውም። የህዝብ ተወካይ አልነበረም አሁንም አይደለም። ኮሎኔሉ ወደ ስልጣን የመጣው የህዝብን ትግል ያጠናከረ ሊያስቀጥል ሳይሆን ፍርዓቱን ከወድመት ለማዳንና የባዕዳንን ፍላጎት ለማሟላት ብቻ ነው። ከመነሻው የህዝብን የሽግግር ፍላጎት ረግጦና በእብሬት እኔ አሻግራቸዋለሁ ብሎ ቀልዶብን የወያኔን ከይሲ ህገ መንግስት አላስነካም ብሎ የፎከረም ነበር። ባዕዳኑ በአሜሪካ መሪነትና አዘጋጅነት በዚህ ሂደት የሚያጅቡትን መልመለው ያዘጋጁለት ሲሆን አማካሪዎችን ለግሰውት በዓለም አቀፍ ደረጃም ቅጥረኞቻቸው በሐሰት ፕሮፓጋንዳ እንዲያጅቡት አድርገዋል። ስለዚህ ከመነሻው ተክለሰብእናውን ያራገቡ ሲሆን ዛሬም ደጋግመው የሚያሰሟቸውን ፋይዳቢስ እርምጃዎችም መጥቀስ ይቻላል። በሺዎች የሚቆጠሩ የፖለቲካ እስረኞችን ፈታ የሚለው ቅጥፈት፣ የወያኔን ጸረ ህዝብ አዋጆች ሻረ የሚለው ልፈፋ ውሸት፣ አገር እንዳይገቡ የተባሉትን ድርጅቶች ሁሉ ወደ አገር አስገባ፣ የፈረንጆቹ ቅጥረኞችን የሻቢያ መጋዣዎችንና ዘረ ጽንፈኞችን ጠርቶ ኢትዮጵያን ሊጎዳ አቀፈ እንጂ እነ ኢህአፓን ህጋዊነት ላለመስጠት በይፋ ከልክሎ ተልካሻ አንጃዎችን በድርጅቱ ስም ሊተክል ሊያሰራ ሊጠቀምባቸው ነው የጣረው። ይህን ሀቅ ግን ባዕዳኑ ደብቀው አንድም የቀድሞ የፖለቲካ እስረኛ በእስር እንደማይገኝ አስመስለው ሲለፍፉለት እስካሁን ዘልቀዋል። ለስልጣን ከመብቃቱ በፊትም ቢሆን የታጨው ኮሎኔል ለኢትዮጵያ እንደማይበጀገለጽ ሲሆን በተጨባጭም ባጭር ጊዜ ማንነቱን ሊያይ አይኑን ለከፈተ ግልጽ ነበር። ዘረኝነቱም ሊደብቀው ቢፈልግም የሚደበቃል ሆነም ተሯሩጦ ወያኔዎችን ባራርሳና ጋቢሳዎች በየርከኑ ተካ። ጽንፈኞቹን በክብርና በደማቅ ተቀብሎና ሁርለቆ ሲያስፈነጭ ያደሩለትን ባንዳዎች ግን ኢትዮጵያ ያሉትን ቆንጫው ደሞላበት ሆቴል መወርወሩንም ሁሉም ታዝቧል። ወደ ጌዲዮ ማፈናቀልና ቡራዩ ግድያ መንደርደሩም የተጠበቀ ነበር ሊባል ይችላል። ወንጀል ሲፈጸም አላየሁም አልሰማሁም ብሎ ለጽንፈኞቹ ከለላ መስጠቱንም ቀጥሎበት እስከዛሬ አለ። ምን የረባ ተግባር አከናወነ ቢባል መልሱ ምንም ወይም ቁም ነገር የሚል አይደለም። ህዝብ በረሃብና በፍጅት ሲያልቅ፣ ተማሪዎች በራሱ ጽንፈኞች ታግተው ደብዛቸው ሲጠፋ፣ ፍጅት እየተጠናከረ ሲሄድ ዛፍ አበባ እንትከል፣ መኪና ነጂ ሹፌር ልሁን፣ ለኢሳያስ ላጎብድድ እንጂ የህዝብን ፍላጎት አሟልቼ ኢትዮጵያን ልታደግ ለሰኮንድም አልመጣለትም። ያገዛዙ መለያዎች ከባህር ወጣን የሚሉ፣ አማራን ቁማር በላ ነው የሚሉ ኡማና መገርሳዎች ናቸው። የኮሎኔሉም ጥራዝ ነጠቀነት በአደባባይ እየተሰጣ ብልህ ያሉት ሐሰት መሆኑ በየጊዜው የተጋለጠ ሲሆን ሩዋንዳም ኡጋንዳም ኖርዌይም የተሰጠው ሽልማት የአሜሪካና አረቦች አሽከርን ለማሻሻት መሆኑ ከማንም ሊሰወር አልቻለም። በኢትዮጵያ ለውጥ መጣ ብለው ነጋ ጠባብ ያደናግሩለትም ይህ ነው የሚባል ለውጥ እንዳልመጣና ግሬይ ባቤቤ መተካቷ በስተቀር እንደቀለዱብን የሚታወቅ ነው። የደርግ ወያኔ የኦህዴድ ካድሬ ሴቶችን መሾም የሴቶችን መብት ማስከበር እንዳልሆነም ተጋልጧል። አዲስ አበባንና ሌሎች ከተሞችንም ኦሮሞ እናደርጋለን በሚል የተጀመረውም ረብሻና ግድያ ያመጣ እንጂ የሚጠቅም አለመሆኑ ታይቷል። በቋንቋና ራስ አስተዳደር መስክ ነገር አለሙን አበሻክተውታል እንጂ የጭቁኑ ህዝብ መብት ከቶም አልተረጋገጠም። የኮሎኔሉ አገዛዝ የቄሮ መንጋ ወኪል ተወካይ ሆኖ የቆየ ሲሆን ምን ቢያወናብድም የሰፊውን ኦሮሞ ህዝብ ድጋፍ ሊያገኝ የቻለ አይደለም። ኮሎኔሉ እውነቱን ነገር ከተባለ ይቆመው ለራሱ አምባገነናዊ ስልጣን ነው እንጂ ብልጽግና ገለመሌው ጭምብል ብቻ ነው። የወያኔ እርኩስና ዘረኛ አገዛዝ ተወግዶ ለህዝብና ለሀገር የሚበጅና ሁሉንም አግባብቶ ለማቀፍ የሚችል የሽግግር ሂደት እንዳይኖር ለፈለጉት ባዕዳን መሳሪያ ሆኖ ህዝብና አገር ላይ ክህደትን የፈጸመ ሰው ነው ኮሎኔሉ። የወያኔ መዘዘኛ ህገ መንግስታዊ የሰነድ እንዳይሻርም እንቢ ብሎ የተገተረ ጋሬጣ ነው ኮሎኔሉ። ሌላ ዘረኛ አገዛዝን የጫነብን ወንጀለኛ ነው ኮሎኔሉ። ህግና ስነ ስርዓትን የጣሰና ፍትሃዊ አስተዳደርን የተጻረረ ጸረ ዴሞክራሲ አምባገነን ነው ኮሎኔሉ። ብዙ ማለት ይቻላል። አቁን ደብቀው ቡችላቸውን አገር ያጠፋ ዘንድ የሰየሙብን ኃይሎች ጠብደሎችና ሀብታሞች ናቸውና ትግላችን የጸናና ቆራጥ መሆን አለበት። ኮሎኔሉ ማንነቱና ወንጀሉ እያደር ይበልጥ እየተጋለጠ ነውና ተጠናክረን ግዳጃችንን መወጣት ይጠበቅብናል። ዛሬም ለኮሎኔሉ ጥብቅና ይቆሙ ግን የህዝብ ጎራ አባል በሉን የሚሉ አይነደረቆች አሉ። እነዚህን ከህዝብ ጎራ መንጥሮ አውጥቶ አጋልጦ ማስወገድ ያስፈልጋል። ህዝብን እየጎዱ ያሉት እነዚህ ጠማማዎችና ሸንካሎች ናቸውና መድረክ ሊሰጣቸው አይገባም። ጠመንጃችንን ለእብድ እሁድና በዓል ሰልፍ ሰርግ ተኩስ ማዋል ሳይሆን ጠላትን በመቋቋም ላይ እንዲያተኩር ማድረጋችን ይጠበቃል። ፈሪ ከፈሩለት ሲጀግን ብዙ ጊዜ ታይቷልና አውሬዎችን መመከት እንጂ ሊበላ የመጣን ጅብ መለማመጡ ምንም አይጠቅምም። ፍጅቱ ቀጣይ መሆኑን ተናግረንም ነበር። ባለመንጫዎቹ ተያዙ ከተባለ ብዙ ጊዜም ሳይቆይ ህዝብ በመተከል ቤንሻንጉል ተፈሽቷል። ባለተራ ማነህ መጠበቅ አለበት። ብልሽትሽቱ ከስርዓቱ ካገዛዙ ነው። ገርባና መሐመድ ቢታሰሩ ኮሎኔሉና መሰሎቹ ከገለማው ስርዓታቸው ጋር እስካሉ ድረስ የህዝብ ፍጅት ቀጣይ ነው። ከጥግ ሆኖ ወያኔ ወደ ስልጣን ሊመለስ በመቃዠትና በቅጥረኞቹ አማካኝነት ህዝብን ማበጣበጥ ቀጥሏል። ከ50 ሺህ በላይ የፖለቲካ እስረኞች ዛሬ ስየል እየተቀበሉ ናቸው። ኮሎኔሉ ተቃዋሚዎቹን ገድሏል፣ አስገድሏል። የብሔር የመደብ ጭቆና ሰፍኗል። ሰብአዊ መብት ባያሌው ተጥሷል። የወላጆች እንባ በገፍ ይፈሳል። በኢትዮጵያ ያለው ሁኔታ ፈረንጆቹ ሊሉለት እንደሚጥሩት የህዝብ እርስ በርስ ብጥብጥ ሳይሆን በቄሮ መንጋ የተመካው አገዛዝና ሰፊው ህዝብ መካከል ያለ ቅራኔ ነው። ይህ ደግሞ የሚፈታው በካህዲዎች፣ ዘረኞች፣ አድርባዮች በሚያደርጉት የምርጫ ቧልት ሳይሆን ህዝብ ተባብሮ አመጽ አካሂዶ ያለውን አገዛዝ ጥሎ በሁሉን አቀፍ ህዝባዊ ሽግግር ሲተካ ብቻ ነው። ዘረኛውን አገዛዝ ከነ ኮሎኔሉና ጭፍሮቹ በትግል እናስወግድ። መሰረታዊ ለውጥ በህዝባዊ አመጽ ኢትዮጵያዊነት ያቸንፋል። አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ብላንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለጭካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ፈጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ተፈኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አስፈላጊነት ድርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም።
አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደምንነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ዳጎጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ፍራት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለሽግግር የጻፈነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብዬውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብዬውን ፍርሃት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛነፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን፣ አዲሱ ሹም ያለው የፖለቲካ ተመክሮ ዕውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፋና መይሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈልገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢሃፋን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መይሶንና ኢሃፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሃፋነት መይሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን፣ የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ሕይወታቸውን ለሀገርና ለሕዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። በጸረ ህዝብ ጎራ ኢሃፓ ሊገባ መታሰብም የለበትም። ኢሃፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጽተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመታ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑ ሳይወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አትቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ያባ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ቱቶ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ያባ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም፣ ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢህአፓ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የአገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም፣ አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ እስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያሰራጩ ሞክረው ባጭሩ ተቀሽቷል። ኢህአፓ ከህዝብ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ለሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እንቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ኮምባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያ ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለአመታት የሰራው በግል ጠፍቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢህአፓን ድገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መሳተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህም መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን የዚያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ በአስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢህአፓና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ። ሚኒሶታ ተደመርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምንስ ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት፣ በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት፣ ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን፣ ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። 3 ስርነቀል ለውጥ ስንል ትገና ሲሉ አለባብ ሶቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ትገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩሲን ጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ለሞት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክብርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያዜ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት፣ በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ፣ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እንቢ ብሎ ከተጣዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እግድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማስፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጽር የተነሳው ይህን ጸረ አማራ መንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስር ነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ኃይሎች በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ? የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስር ነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስር ነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲሱ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህ ይረጋገጣል። ህዝብ መክሮና መርጦ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሚኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ትራት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ያፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሬ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ትራትና ለሀገራችን ሉዓላዊነት ታግለው የተሰውት የተከበሩ ጀግኖች ናቸው እንጂ በተራ ትራዝ ነጥቅ የኢምፔሪያሊዝም ቡችሎች የሚነቀፉ አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ያባ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢህአፓ ሰፊውን ህዝብ የከዳ የቡርዥዋ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥል።